2013 ለብዙ ኢትዮጵያውያን ከየትኛውም ጊዜ የላቀ ፈታኝ ዓመት ሆኖ ያለፈ ነው። የትግራይ ክልልን ያስተዳድር በነበረው ህወሓትና በፌደራል መንግስቱ መካከል በተፈጠረ የፖለቲካ ውጥረት የጀመረው ዓመት ወደ ጦርነት ተሸጋግሮ የበርካቶች ህይወት የተቀጠፈበት፣ ንብረት የወደመበትና በሚሊየን የሚቆጠሩ ሰዎች ተፈናቅለው እርዳታ የሚጠብቁበት ዓመት ሆኖ አብቅቷል። በተጨማሪም በመላ ሀገሪቱ የሚያገረሹ ግጭቶች፣ ዓለምን የሚያምሰው የኮቪድ-19 ወረርሽኝና በየጊዜው እያሻቀበ የሚሄደው የዋጋ ግሽበት ግለሰቦችን፣ ተቋማትንና ሀገርን እየፈተኑ ይገኛሉ። ይህን መነሻ አድርገን 2013 እንዴት አለፈ ስንል ካነጋገርናቸው ምሁራን መካከል የፖለቲካ ሳይንስና ዓለም አቀፍ ግንኙነቶች መምህርና ተንታኝ የሆኑት ፕሮፌሰር ብሩክ ኃይሉ ኢትዮጵያ በውስጣዊ ችግር ብቻ ሳይሆን በውጭ ግንኙነትም የተፈተነችበት ዓመት ነበር ይላሉ።
በተባበሩት መንግስታት ሴክሬታሪ ካውንስል 9 ጊዜ ኢትዮጵያን በተመለከተ በዝግና በክፍት ውይይት ተደርገዋል። በጎረቤት ሀገራትም ኢትዮጵያና ሱዳን አሁንም ቴንሽኑ በቦርደር ወሰን ጥያቄ አሁንም እንዳለ ነው። ይሄ ተግዳሮት ኦፕን የሆነ ጦርነት ባይገባም ቴንሽኑና ጫናው አሁንም እንዳለ ነው። ይሄን ክትትል ያስፈልጓል። በ2014
አመቱን ከዘለቀው ጦርነትና ግጭት ጎን ለጎን በ2013 ዓመተ ምህረት ለኢትዮጵያኖች ከባድ የነበረው የኢኮኖሚ ቀውስና እያሻቀበ የሚሄደው የኑሮ ውድነት ነው። ሙያዊ አስተያየታቸውን የጠየቅናቸው የገጠር ልማት አማካሪና የኢኮኖሚ ባለሙያዎች ማህበር ፕሬዝዳንት ዶክተር አምዲሳ ተሾመ ወደ አዲሱ 2014 ዓመተ ምህረት አብሮ እየተሻገረ ያለው ይህ የዋጋ ግሽበት ዋና ምክንያቱ ለግብርናና የፋብሪካ ምርቶች ትኩረት መነፈጉ መሆኑን ይገልጻሉ።
ወደ 2014 ይሻገራል ብለን የምናስበው አንዱ ችግር የዋጋ ግሽበት ጉዳይ ነው። ዋጋ ግሽበት የሚፈጠረው ምን ሰፕላዩ ሲበዛ እና ብዙ ገንዘብ ጥቂት እቃን የሚያሳድግበት ሁኔታ ነው። ኢንፍሌሽን ተብሎ የሚነገረው ለምሳሌ የፋብሪካ ኤክስፔንዲቸር በሚገዛበት ሰዓት መንግስትም በግብርናውና በማኒፋክቸሪንጉ በበቂ ሁኔታ ምርት ካልመጣ ያው ዋጋ ግሽበት መፈጠሩ የማይቀር ነገር ነው። በተጨማሪ እንግዲህ ሌሎችም የተለያዩ ኢኮኖሚ አሳሳዎች ሊኖሩ ይችላሉ። ከሞዴል ውጭ የሆኑ ነገሮችን ሊኖሩ ይችላሉ።
ዶክተር አምዲሳ እንዳሉት 2013 የግብርና ምርትንም አደጋ ላይ የጣለ ዓመት ነው። በሚሊዮኖች የሚቆጠሩ አርሶ አደሮች በግጭቶች ምክንያት በመፈናቀላቸው ከዚህ ቀደም አምራች የነበሩ ገበሬዎች ዘንድሮ እርዳታ ጠባቂ ሆነዋል። በተደጋጋሚ በአማራ፣ በአፋርና በትግራይ ክልሎች የተከሰተው የአንበጣ መንጋ እንዲሁም የተለያዩ የጎርፍ አደጋዎች በእርሻ ምርቶች ላይ ጉዳት አድርሰዋል። ዶክተር አምዲሳ ግን ይህ ብቻ አይደለም ይላሉ።
ግብርናው ያው እንደሚናውቀው በጣም ወደ ኋላ እየቀረ አሰራረስ ዘዴ ይዘን ያለ ነው። 70-80% የሚሆነው ሩራል ህብረተሰቡ ብዙም ኑሮ ከፍ ያለበት እና ከስምንት ሚሊዮን የሚበልጥ ህዝብ ደግሞ በዚህ በሴፍቲኔት ፕሮግራም ታቅፎ ያለበት ሁኔታ ነው እና ያ ሁኔታ እያለ አርበን ባያዝ የሆነ አይነት ኢንቨስትመንት ነው አሁን ያለው። 15% የማይሆን ህብረተሰብ ያለበት ከፍተኛ ኢንቨስትመንት እና ማለና ይውላል። ያ ደግሞ ፑል ፋክተር ይሆናል። ወደዚህኛው ከገጠር ጉልበትን ወደዚህ እያመጣ የእርሻ ጉልበት አለን የምንልበት ሁኔታ ላይ እንኳን አይደለንም። በአብዛኛው ወጣቱ ወደዚህ ወደ ከተማ እየወጣ ነው። ወደ ገበሬውን የደሸ በአሁኑ ሰዓት እየዞ ስብታይ የሚያሰው እድሜ ራሱ በጣም ከፍ ያሉ ሰዎች ናቸው እርሻ ላይ የተሰማሩት እና ወጣቱም እዛው አካባቢ ግብርናው ላይ እንዲሰማራ የማድረግ ሁኔታ መፈጠር አለበት የሚል ምታል።
ዋጋ ንረትን ለመቆጣጠር መንግስት እንደ የምግብ ዘይት፣ ስኳር፣ ሩዝና ስንዴ የመሳሰሉ መሰረታዊ የምግብ ሸቀጦች ላልተወሰነ ጊዜ ከቀረጥ ነፃ ሆነው እንዲገቡ አድርጓል። ለ6 ወር ተፈቅዶ የነበረው ያለ ውጭ ምንዛሬ ወይም ፍራንኮ ቫሉታ ሸቀጦችን የማስገባት ፈቃድም ለተጨማሪ 6 ወራት ተራዝሟል። እነዚህ ውሳኔዎች በጊዜያዊነት ገበያውን ከማረጋጋት አንጻር ጠቀሜታ ቢኖራቸውም በመጪው አዲስ ዓመት ግን መንግስት ትልቅ የቤት ስራ እንደሚጠብቀው ዶክተር አምዲሳ ያሰምሩበታል።
አንደኛ ደረጃ በግብርናውና በማኑፋክቸሪንጉ ላይ እና ሁለተኛ ደረጃ ደግሞ የትራንስፖርት ሴክተሩ ምርቱን ከአንድ ቦታ ወደ አንድ ቦታ የሚያደርሰው የትራንስፖርት ሴክተሩ ስለሆነ ቅደም ተከተሉን ይዞ በእነዚህ 3ቱ ላይ ከፍተኛ የሆነ ኢንቨስትመንት ተደርጎ ምርት አድጎ ምርቱ ደግሞ በጊዜ ለህዝቡ መድረስ እንዲችልም ደግሞ ተሰጥቶ ቢሰራ ሁኔታዎች ይሻሻላሉ ብዬ እገምታለሁ። በእርግጥ እነዚህ ከኛ ሞዴሎች የሆኑ የተለያዩ የኢኮኖሚ ስሎችን በአድሚኒስትሬቲቭ ሜዥርም ለአስተዳደራዊ እርምጃ መውሰድ ይቻላል። መንግስትም ያንን እያደረገ ነው።
በእነዚህ ተደራራቢ ችግሮች እየተፈተነ ባለ ህብረተሰብ ላይ ኮቪድ-19 ወረርሽኝም እየተወረ ያለው ጠባሳ ቀላል የማይባል ሆኖ ሳለ ህብረተሰቡ ያጋጠመው በፖለቲካውም ሆነ በበሽታው ዙሪያ የሚሰራጩ የእውነተኛና ሐሰተኛ መረጃዎች መደበላለቅ 2013 በርካቶችን ለአይምሮ ጭንቀት አጋልጧል ያሉን ደግሞ የአይምሮ ጤና ባለሙያ የሆኑት ማዓዛ መንክር ናቸው።
በየጥዋቱ ስንሰማቸው የነበሩት ግጭት፣ ጦርነት፣ ሞት እንደዚህ መሰናቀል ናቸውና ቀላል አልነበሩም። በማህበረሰብ ውስጥ ትራውማቲክ ኤክስፒሪየንስ ነው እያሳለፍን ያለ ነው። ስቲል አላለቀም። ገና አሁንም እዛው ትንሽ ችግር ውስጥ ነው ያለ ነው ማለት ነው። እና ያ ደግሞ በሰው ውስጥ በጣም ብዙ ፍርሃት፣ ደግሞ ነገ ምን ይፈጠር ይሆን፣ ደግሞ ነገ ምን እንሰማ ይሆን የሚል እና የምንሰማቸው ነገሮች ደግሞ እየተሻሉ እየተስተካከሉ ሳይሆን እየባሱ ዘግናኝ የሆኑ ግፎች የሚፈጸሙበት እና በጣም በሁሉም ውስጥ በቃ በፍርሃት እንድንኖር በጭንቀት በጥርጣሬ ውስጥ እንድንሆን ያደረገን ጊዜ ነበረ 2013 ማለት ነው።
ሀገርን ከዘርፈ ብዙ ችግሮች ለማላቀቅና ዘላቂ ሰላምም ሆነ ልማት ለማምጣት የአእምሮ ጤና ከአካላዊ ጤና እኩል አስፈላጊ ነው። ታዲያ በርካታ ችግሮችን አዝሎ ወደ አዲሱ 2014 ዓ.ም የሚሻገረው ማህበረሰብ የአእምሮ ጤናውን በምን መልኩ መጠበቅ ይችላል?
በተለይ አሁን ሀገራችን ላይ ያለው በጣም ብዙ የተዛቡ መረጃዎች አሉ። እነዛ መረጃዎች እንዳልኩት ደግሞ ምንድን ነው አእምሯችን ይቀበላቸዋል። ስለዚህ አንዱ የአእምሮ ጤንነት የምንጠብቀው የምናየውንና የምንሰማው ነገር በጥንቃቄ መምረጥ፣ ልክ ለጤና ለሰውነታችን ምግብን መርጠን እንደምንወስድ ሁሉ ከነ ቆሻሻው ከነ ምናምኑ እንደማንወስድ ሁሉ መረጃንም እንደዛው መምረጥ። ብዙ ሰው ደግሞ እንደ ኮፒንግ መካኒዝም የሚጠቀምበት ጥሩ ነገር አለኝ ሀገር ውስጥ ወደ ቤተ ክርስቲያን በመሄድ በጸሎት በምልጃ። እንደገና ደግሞ ትልቁ የኛ እሴታችን ምንድን ነው ማህበራዊ ትስስራችን ጥሩ ነው እና ሁሉም ሰው በየቤቱ ቁጭ አይልም፣ ቅርብ ለሆነው ሰው ያጋራል፣ ይነጋገራል። ይሄ ደግሞ ተስፋ ደግሞ ብልጭ እንዲልልስ ያደርጋል።
በኢትዮጵያ ዘርን ሃይማኖትንና ማንነት ላይ ያተኮሩ ግጭቶችን ለማስቆም ሲንቀሳቀስ የቆየው የኢትዮጵያ የሃይማኖት ተቋማት ጉባኤ የበላይ ጠባቂ አባቶች በጳጉሜ ወር ለአምስት ቀናት ሀገር አቀፍ ጸሎት እንዲካሄድ ማወጁን ተከትሎ የሁሉም ሃይማኖት አማኞች እንደየእምነታቸው ለአምስት ቀናት ጾምና ጸሎት ሲያካሂዱ ቆይተዋል። የጉባኤው ሰብሳቢ ሊቀ ትጉሃን ቀሲስ ታጋይ ታደለም እነዚህ ቀናት ህብረተሰቡ ልቡን ለእርቀ ሰላም እንዲከፍት ያደርገዋል ይላሉ።
ትልቅ አስነዋሪ ተግባራት ተፈጽሟሉ። ቤተ እምነቶቿን በእንደዚህ አይነት መልክ የጦር አውድማ ሲሆኑ ማየት፣ የእምነት መሪዎቿ በጠራረ ፀሐይ ሲታረዱ ሲሰዉ መመልከት፣ በአንድም በሌላ መንገድ ወንድም በወንድሙ ላይ ኢትዮጵያዊ በኢትዮጵያዊ ላይ ሲጨክን ሲጨካከን ሲያፈናቅል ሲገዳደል ማየት እጅግ የሚያም ከመሆኑ አንጻር ይህንን ያገናዘበ እግዚአብሔር ምሕረት እንዲያደርግልን እርቅ እንዲያደርግልን ይቅርታ እንዲያደርግልን ተግበር ስትሰንለምድ ብለን ይህንን አዋጅ ታውጇል።
ፈተና የበዛበትን 2013ን አልፎ ወደ አዲሱ 2014 ዓ.ም ለመሻገር የጠፉትን ነገሮች በማስተዋል ማለፍ ያስፈልጋል የሚሉት ሊቀ ትጉሃን ቀሲስ ታጋይ በዓመቱ ተስፋ ሰጪ የነበሩ እንደ ህዳሴ ግድብ ሙሌት አይነት ህዝብን አንድ የሚያደርጉ ክንዋኔዎችም እንደሚያስፈልጉ ያሰምሩበታል።
2014 በተለይ እንደዚህ ትልቅ ተግዳሮትና ፈተና ሆነው ያሳለፍናቸው ጉዳዮችን አርመን ቤተ እምነቶች በፍጹም የሚከበሩበት፣ አባቶች የሚታፈሩበት፣ ሁሉም በማንነቱ ምክንያት የማይፈናቀልበት፣ በማንነቱ ምክንያት የማይሞትባት፣ በማንነቱ ምክንያት በደል የማይፈጸምበት፣ በኢትዮጵያዊነቱ ብቻ ኮርቶ የሚኖርባት ኢትዮጵያ እንድትሆን እንጠይቃለን።
እነዚህን ፈተናዎች ያስተናገደውን 2013 ዓመተ ምህረት ልንሰናበተው የሰዓታት እድሜ ብቻ ቀርቶናል። ብዙዎችም አዲሱ 2014 ዓመተ ምህረት የእርቅና የአንድነት ዓመት እንዲሆን ተመኝተዋል። እኛም አዲሱ ዓመት የሰላምና የፍቅር ይሁን እንላለን። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።